በኢትዮጵያ ውስጥ የተማረ የወጣት ኃይል ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወቃል። አብዛኞቹ የራሳቸው የሥራ ፈጠራ ሐሳብ አላቸው። ይሁንና ብዙዎቹ የሥራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ሲያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው 10 አመት ወጣት የሥራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሐሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ሥራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ሥራ አስኪያጅ አቶ ማርቆስ ለማን አነጋግሬው ነበር። ከማርቆስ ለማ ጋር የነበረኝ ውይይት ማርቆስ አንድ ጀማሪ የሥራ ፈጠራ ሐሳብ ያለው ወጣት ከየት መጀመር እንዳለበት ከመስረዳበት ይጀምራል።
ለመግባት አንድ ሰው ሐሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለውን አገልግሎቶች ወይም ደግሞ ይሄንን አይነት እቃ መስራት ይችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው። ያ ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየተሰጡ ነው ያሉት፣ ማን እየሰጣቸው ያለው፣ በምን አይነት ዋጋ ነው እየተሰጡ ያሉት፣ እኔ የማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል ወይም የተሻለ ነገር ይዤ የሚመጣ ትችላለ የሚለውን ነገር ጥናት መደረግ አለበት። የገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድን ነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶኪመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶክመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም፣ ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለዝግጅት። ከዛ በሁለተኛ ደረጃ ላይ ከማን ጋር ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም መዋለ ንዋይ የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማድረግ። ስለዚህ ከማን ጋር ነው የምሰራ የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው። ስለዚህ የአብሮ የሚሰራ ስራ ነው፣ የግል ስራ ሌሎች አይደለም ማለት ነው። ሶስተኛው መነሻ ካፒታሉን ከየት ነው ላገኝ የሚችለው የሚለውን ነገር ማሰብ አለባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ፣ እንደ ኢንኩቤሽን አክሰሬሽን የሚባሉ እነዚህ ቴክኒካሊ ኢንኩቤሽን አክሰሬሽን የሚለያዩት ኢንኩቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገቡ ድርጅቶችን እነሱ እንዴት ነው ለሚቀጥለው ደረጃ ልናረስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ስር ታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን እየተገነዘበ ይሄዳል ማለት ነው።
እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው?
ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች ያው የምናውቃቸው ጓደኞቻችን፣ ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው የሚያገኙት። ግን ሁልጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናደርገው። ስለዚህ መንገዶች አሉ ያን የምናገኝበት። አሁን ብዙ ጊዜ ኢትዮጵያ ውስጥም ያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው አላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት መንግስት ጋር የተገናኙ ሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ላይክ ብዙ ጊዜ ባንኮች ይሄ ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል ወይም ቋሚ የሆነ ቤት አይነት ጠይቁ ይችላሉ። ስለዚህ እሱ ላይ ያለ ግን አንዳንድ ባንኮች ደግሞ የተሻለ ያለምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሌሎች ባንክ ጋር ሆነው እንደዚህ አይነት ከኮቪድ ጋር የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ብሎ ከሴቶች ንግድ ጋር የተገናኘ የሚያቀርቧቸው አማራጮች ነው ይኖራሉ ማለት ነው። ከዛ ውጪ እኛውን በሚነጋገርበት ላይ በጣም ብዙ ኢኩዊቲ የሚባለው ወይም ደግሞ ኢንቨስተሮች ማለት ነው የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን ኢቭን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆን ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በግራንት ሳይሆን ኢኩዊቲ በሀሳቡ ላይ የሚያምኑ ኢንቨስተሮች መዋዕለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡት ምንድን ነው? ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ፣ ግን ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተሩ መስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋዕለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥም የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖች አላቸው። ስለዚህ ለመርዳት ይችላሉ ማለት ነው።
ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው?
በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስን ጀምር 2011 በፈረንጆች አሁን 10 ዓመት እየሆነን ነው። የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክሳባ አዲስ ብንወስድ ወይ ብልሙን ብንወስድ አይኮግላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የአንተርፕረነርሽፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪ ስርም ያሉ ለምሳሌ እንደ አይሲቲ ቪሌጅ ያሉ፣ በዩኒቨርሲቲ ስሮች ደግሞ ያሉ ሐዋሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ እንደዚህ አዲስ አበባ ዩኒቨርሲቲ፣ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰጡ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሶ ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡት ሰዎች ጋር በተቀናጀ መልኩ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግ እና አገልግሎታቸውን ወደ ገበያ ማውጣት የሚችሉበትን መንገድ ይፈልጋል። እነዚህ ነገሮች ብዙ ጊዜ ስትራክቸራል የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራሩ የተከተለ ነገር ነው የሚሆነው። እኔ አይስ አዲስን ለምሳሌ ብንመለከት የምናስባቸው አንደኛ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው? ላይክ እነዚህ የሚዘጋጁት በኢንኩቤሽን ስራ ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትም ፍጥነት ይጨምርላቸዋል ማለት ነው።
ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸውና ሊሰባሰቡባቸው ስለሚችሉ መድረኮችና መርሃ ግብሮች አውራኝ።
በጣም ጥሩ። ክራውድ ፈንድ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ከህዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ላይ ለምሳሌ ኢንተርኔት ላይ ካየን እንደ ስታርት አይነት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ የጀመሩ ይኖራሉ። አሁን ወደ እኛ አገርም ስንመጣ ኢቨን አሁን ይሄ የሸገር ፕሮጀክት የሚባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድ ፈንድ ነው የሚደረጉት ከተለያየ ሰው ስለሚጠየቁ ማለት ነው። ወደ እኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች እንደዚህ አይነት ክራውድ ፈንድ የተሻለ አማራጭ ነው የሚሆነው። ክራውድ ፈንድ የሚባለው ላይ ምንድን ነው? መጀመሪያ ገንዘቡ እቃችን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነት ዌብሳይቶችን በመጠቀም ይህን ሲዲ ላወጣ ነው፣ ሳምፕሉን ያሰማና ስለዚህ ገንዘብ ከሰበሰባችሁልኝ ሙዚቃው ሲወጣ ደግሞ በዛው በሰበሰባችሁ ልክ ሙዚቃውን ሰጣችኋል ይላል ማለት ነው። ስለዚህ ሰዎች 20-30 ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ ለእያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሽል ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ፣ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉን ባንኮች እየጀመሩ ነው። አሁን ለምሳሌ ባንክ ኦፍ አቢሲኒያ ካየነው በጣም ጥሩ ሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሻል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው። የኔ ፔይዌይ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ይህም ከቢሊዮን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው በዚህ ዙሪያ ላይ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች ለብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ።
እንደዚህ አይነት መረጃዎችን ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት?
ይሄ መረጃ የንግድ ትስስሩ ላይ ያለው የመረጃ እጥረት አለ፣ ምንም ጥያቄ የለውም። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝቡ አይደርሱም። ከግለሰቦችም ከመዋለ ንዋይ ከሚያፈሱም ከኢንቨስተሮችም ያለ ከኢንኩቤተሮች ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ የማግኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችንን ማድረግ ያለብን። ከዛ ጋር የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎችን ብናይ እንደ ሸጋ ሚዲያ አይነት፣ አዲስ ኢንሳይት፣ ሊንክ አፕ አዲስ፣ እነዚህ የምንላቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ስጋ ከመጨመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነሱ ጋር የተገናኘ መረጃዎችን እያወጡ ይገኛሉ አሁን በሰዓት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ የማህበራዊ ሚዲያው በጣም ጥሩ እንትን ይኖረዋል። ከንግድ ጋር የተገናኙ ይህን ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል፣ ቴሌግራም ላይም ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኝባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ አብዛኛው ፕሮግራም ውድድር ይኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል ከወጣቶቹም ማለት ነው በተለይ።
እሺ ማርቆስ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልገው ነገር ካለ?
ብዙ የለኝም። አሁን ጀማሪ ቢዝነሶች ላይ በተለይ አሁን እንደምናየው ማች ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ አለ አለም ላይ ምንድነው ላይ አንድ አካባቢ ያለ ችግር አካባቢ ያለ መፍትሄ ይኖረዋል የሚል አስተሳሰብ ነው ያለው። እንግዲህ አሁን በአቅራቢያችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ የስታርታፕ ኤኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይህ በጠቅላይ ሚኒስትር ቢሮ የሚመራው የኤስ ኦፍ ዱዊንግ ቢዝነስ የሚባለው ወይም ደግሞ ስራን መስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋር የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀንስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ወደ ሌሎች አለሞች ላይ መውሰድ የምንችለው ከኢትዮጵያም ያለፈ የሚሉ አስተሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ለማመጣ የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህን መፍትሄ ካመጣን እንዴት ነው ከአገራችን ያለፈ ሌሎች ቦታዎች ላይ ልንሸጥ የምንችለው የሚለውን ነገር ማሰብ አለበት። እንደዚህ አይነት ጥሩ የሆነ ራዕይ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱም ደግሞ መንግስት እና የተለያዩ ድርጅቶች ማበረታታት የሚችሉበት ነገር ቢፈጠር ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ ስለማሉ በዛ ወደፊት የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ስለዚህ ይሄ አሁን የምናወራበት የጀማሪ የሚባልበት ሴክተር የሚሰፋ እና ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብዬ አምናለሁ።
ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።